ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 7 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 7 ቀን 1259 ቀናት አለፋቸው።
እስከመቼ
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። ከዚያም አምሮ በለጠ ሽግግርን አስመልክቶ በመጨረሻም ህይወት አሰፋ ለከቲያጣ የዋህነት ውሉ አድሮ ጅልነት በሚል ርዕስ የላኩልንን ጽሑፍ የመጀመሪያ ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ከቤት ፈረሰው በተጨማሪ ኦህዴድ ገንዘባችንን እየዘረፈን ነው ሲሉ የአዲስ አበባ ኗሪዎች በመሬት ገለጹ። መጀመሪያ ቤታቸው ፈርስም 5000 ብር የልማት ክፍሉ ብለውን ከህዝቡ ከ10 ሚሊዮን ብር በላይ ሰብስበዋል ብለዋል። ከአፍራሾች መካከል ግን አንዱን ሰሞኑን ህብረተሰቡ ሰብስብ ብሎ ዳሪል ታፈርስ ከሆነ ለምን ብር ተቀበላችሁን አይፈርስም ብላችሁ አንነበር ሲባሉ ታዲያ አፍራሾቹ በነፃ ነው እንዴ የሚያፈርሱት ለነሱ ምን ይከፈላቸው የሚል የተሳልቆ መልስ አቀርበዋል። ከቤት ፈረሰው በላይ አፍራሽ ክብራይሉ ሲያፈርሱ የሚናገሩት የጥላቻ ንግግርም ልብ ያቆስላል ብለዋል። ለንግግራቸው መልስ የሚሰጣቸው ሰው ላይ ደግሞ የሚያወርዱት የዱላ ወርጅብኝ በእጅጉ ይዘገናል። ለዚህ ሰው በዝምታ በጥልቀት ያሰበ ዝም ብሎ ይመለከታቸዋል። የትኛውም ኢትዮጵያዊ ለሀገር ያገባኛልና ይመለከተኛል የሚል ግን ከጎናችን ይቆም የሚል ሀገራዊ ጥሪ አቀርበዋል። በተያዘ ቤታቸው የፈረሰባቸው ባልና ሚስት ሰሞኑን በኦዴድ ቡድን ጥይት ተመተው ተገለዋል። በሰበታ ከተማ በኬንቴሪ ደረቶ በሚባል ቦታ አካባቢ የሚኖሩ ጎረቤቶቹ የፈረሱት ከትላንት በስቲያ ነበር። ሙሉ ሰፈሩ ፈርሷል ቋር ማለት ይቻላል ያሉት ኗሪዎቹ እዛ ሰፈር የከገቡ ከ18 ዓመት በላይ እንዳስቆጠሩ ገልጸውልናል። የከፈረሰባቸው ሰዎች መካከል አንዱ አቶ መሐመድ ሲሆን የሁለት ቤተሰብ አባላት ቤታቸው ከፈረሰባቸው በኋላ የሚሄዱበት አጥተው ተቸግረው ትላንት ከሰዓት አብዛኛው ቃቸውን ወደ ገጠር ከጫኑ በኋላ ሰፈራቸው በሚገኝ አንድ ያላለቀ የሪል ስቴት ፎቅ ግራውንድ ላይ ቦታ ያለ በመሆኑ በባለቤቱ መልካም ፍቃድ ቤት እስክታገኙ ዛገቡ የሚል ፍቃድ አግኝተው ገብተዋል። ማታ ግን ፖሊሶች መጥተው እነማመር የተኙበትን የህንጻውን የመጨረሻ በር በመደብደብ ማመር ማነሳቸው ለማጣራት በመጠየቅ ላይ ያለ በሩን ባይል ሰብረው በመግባት ባለቤቱንና እሱን በጥይት መተዋቸዋል። ጮቱን ሰምቶ ከመጡት ጎረቤቶች መሃል ራስ ይሆነችው ዱባባ ብላቱ በጥይት ተመታ ስትሞት ባለቤቱ ደግሞ ከቆሰለ በኋላ አመልጧል። በላሊበላ ከተማ የተጠራው ያገዛዝ ሰልፍ መበተኑ ተሰማ። በላሊበላ ከተማ በካድሮች የድጋፍ ሰልፍ ተጠርቶ እንደነበር የሚታወስ ነው። በሰልፉ ላይ የእርዳታ ተጠቃሚዎች ብቻ ተገኝተዋል። የከተማው ወጣት በጎን የተቃውሞ ሰልፍ እያደረገ ሲሆን ነገሮች ሲቀያየሩ ሁሉም በፖሊስና በሚሊሻ እንዲበተን ተደርጓል። አሁን ሚሊሻዎቹ ቤት ለቤት እየዞሩ እንደሆነ የሚያደርጉትን አናውቅም በማለት አሁን ላይ ላሊበላ ያለውን ሁኔታ ነዋሪዎች ገልጸዋል። የአማራ ህዝባዊ ኃይል ፋኖ በጎጃም ከበባውን ሰብሮ መውጣቱ ተነገረ። ወጃም በነበለይ ቀየ ዘሎ ገብቶ ዘሎ መውጣት ያለ የመሰለው ተስፋፊው ያገራው ዳሚ ዮዴድ ወራሪ ቡድን በጀግናው የበላይ ዘለቀ የበኩር ልጆች የማረኩትን ማርኮ የተደመሰሰውን ደምስሰው ከበባውን ከመድፍና ከድሽቃ ውጊያ ራሳቸውን አውጥተዋል። ይገባሉ እንጂ አይወጡም ምድረ ባንዳ ቦታ እየመራህ እየወሰድክ የእጅን የምታገኝበት ቀን ሩቅ አይሆንም ያሉት ፋኖቹ ከበባውን ሰብረው ወጥተው ብለው ፋኖቹ በድል አድራጊነት ለህዝባቸው ይፋ አድርገዋል። ይዘው ሲደርስ ግን እንዴት በማን እንዲህ በህዝባችን ላይ የሚቀልዱ ባንዳ ካድሬዎችን በመረጃና በማስረጃ ይዋጣን ከዚህ የምንነጥላቸው መሆኑን እንድታውቁት ይሁን ሲሉ ከበባውን ሰብረው የወጡ ጀግኖች ቃላቸውን ሰጥተዋል። ድል ለአማራ ፋኖ፣ ድል ለጎጃም ፋኖ፣ ለሸዋ ፋኖ፣ ድል ለቤተ አማራ ፋኖ፣ ለጎንደር ፋኖ፣ ድል ለሀገር ወዳድ ኢትዮጵያውያን፣ ሞት ለአሸባሪው የኦዴድ ካድሬና ቀጥረኞቹ። ከዛሬ ጀምረን ማንኛውም የፖሊስና የሚሊሻ አካል ወዳለንበት ቦታ ከመጣ ምንም አይነት ምህረት አናደርግም በማለት የአማራ ህዝባዊ ኃይል ፋኖ የአባይ ሸለቆ ብርጌድ አሳስቧል። የኦዴድ አገዛዝ አማራን ሚሊሻ ፋኖ በሚል እርስ በርሱ እንዲገዳደል እያደረገ ነው። ሰሜን ወሎ መርሳ ከተማ ላይ ትላንት ለሊት ከኮይሉ በወረደላቸው ትዕዛዝ ህግ እናስከብራለን በሚል ከፋኖ ጋር ባደረጉት የተኩስ ልውውጥ አንድ ሚሊሻ ሲገደል አንዱ ክፉኛ ቆስሏል። በተመሳሳይ በላሊበላ ከተማ አንድ የፖሊስ አባል የዛሬ አጥቢያ ተገሎ አድሯል። የኦዴድ አገዛዝ ገዳዩም ሟቹም አማራ እንዲሆን ክፉኛ ሴራ እያሴረ መሆኑ ተደርሶበታል። በተቻለም አቅም ሚሊሻዎቹ እያደረጉ ያሉት ነገር ስህተት እንደሆነ አውቀው ወደ ቤተሰቦቻቸው በሰላም እንዲመለሱ የማግባባት ስራ እየተሰራ ነው። ብዙዎቹ ባልገባቸው ነገር ዋጋ እየከፈሉ ስለሆነ ከአገዛዙ ቅጥረኝነት ይልቅ ከህዝብ ኃይል ጎን በመቆም ኢትዮጵያን የማዳን ስራ ላይ እንዲረባረቡ ማሳሰቢያ ሰጥቷል። የተዘጋጀ የኤጲስቆጶሳት ቅድመ ምልመላ መስፈርትና ሌሎች ጠቃሚ ጉዳዮችን የያዘው ሰነድ ለቅዱስ ሲኖዶስ አለመቅረቡ የቀደመ ለውጥ ጣል በሽታ ማሳያ ነው የሲል የሰንበት ትምህርት ቤቶች አንድነት ገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር አቀፍ የሰንበት ትምህርት ቤቶች አንድነት በወቅታዊ የቅዱስ ቤተክርስቲያን ጉዳይ ላይ በትላንትናው ዕለት መግለጫ የሰጠ ሲሆን የመግለጫው ሙሉ ቃል ከዚህ እንደሚከተለው ቀርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር ከቅርብ ዓመታት ወዲህ ዋና ተግባሩ የሆነውን ሐዋርያዊ ተልእኮ በትጋትና በስፋት ከማስፈጸም ይልቅ በስጋ ሐሳብ ተቀፋዶ ጥንታዊቷንና አማናዊቷን ቤተክርስቲያን በማይመጥን ደረጃ ላይ መገኘቱን የሰንበት ትምህርት ቤቶች አንድነት ተገንዝቧል። በተለይ መልካም አስተዳደርን ለማስፈን አደረጃጀቱን ለማዘመንና የሥራ አፈጻጸም ስልትን ከዘመኑ ጋር ለማጣጣም እንዲያስችል በተለያዩ ጊዜያት በባለሙያዎች ተጠንተው የተዘጋጁ መፍትሄ አመላካች ሰነዶች ልዩ ልዩ ምክንያት የተፈጠረባቸው ተገፍተው መወገዳቸው ታዝበናል። ስለሆነም አስተዳደራዊ ክፍተቱ በከፍተኛ ደረጃ የወለደው ችግር የአደባባይ ሚስጥር ሆኖ ተገልጿል። ከቤተክርስቲያን አስተዳደር ድክመት ጋር ተያይዞ እየተስተዋሉ ያሉ ዘርፈ ብዙ የውስጥ ችግሮችና የሥነ ምግባር ጥሰቶች መንፈሳዊ አገልግሎቱን ያቀጨጩ፣ በመንፈሳዊነት አውደ አንገታችን ያስደፉ፣ በሌሎች ዘንድ ለስላቅ መንገድ የከፈቱ፣ ለትችት የዳረጉን የትውልዱ ስብራቶች እንደሆኑም ተገንዝበናል ሲል በመግለጫው አካቷል። የቤተክርስቲያን ጥንተ ስርዓቷን አስጠብቃ ዘመኑን የዋጀ መዋቅራዊ አደረጃጀት፣ ብቃት ያለው አስተዳደርና ሐዋርያዊ አገልግሎቷን የምትመራበት መሪ እቅድ ትግበራ አሁን እንዲሆን በተደጋጋሚ ስንጠይቅ ይሁንታ ባገኘን ጊዜም በዝግጅቱ በመሳተፍ በርካታ ዓመታትን በተስፋ አሳልፈናል። በያዝነው ዓመትም በቅዱስ ሲኖዶስ ይሁንታ በተሰጠው ዘላቂ መፍትሄ ቋሚ ኮሚቴ ውስጥ በመሳተፍ የሲመተ ኤጲስቆጶሳት ቅድመ ምልመላን መስፈርት፣ የሀገረ ስብከት አደረጃጀትና ምደባን አስመልክቶ አስፈላጊውን ጠቃሚ የጥናት ሰነዶች እንዲዘጋጅ ተራድተናል። በዚህም ተገቢ ሰነድ ተዘጋጅቶ ቀርቧል። የሁሉም የሆነችው ቤተክርስቲያን ውስጥ በተለይ በዚህ አስጨናቂ ወቅት አባቶች የልጆችን ድምጽ በመስማት እርስ በርስ በመደማመጥና በመናበብ አቃፊ በመሆን በጥበብ መጓዝ ያስፈልጋል ብለን የምናምን ሲሆን እኔ ብቻ አውቅልሃለሁ ብሎ የልጆችን ቀና አስተዳደር ለውጥ ሐሳብ መግፋትና ከተሳትፎ ማግለል ከባድ ዋጋ እንደሚያስከፍል መረዳት ያስፈልጋል ብለን እናምናለን። ቤተክርስቲያን በሁሉ ልብ ውስጥ ያለች ናት። በመሆኑም የጥቂት ጳጳሳት ብቻ ሳትሆን የካህናት፣ የምዕመናንና የሰንበት ትምህርት ቤት ድርሻ ተሰናስሎ የሚገለጥባት መንፈሳዊ ተቋም ናት። በሕገ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት አስተዳደር ለማጠናከር በወጣው የሰበካ መንፈሳዊ ጉባኤ ደንብ ቃለ አዋዲ መሰረት ቤተክርስቲያኑ አስተዳደር መምራት ያለባት ከጠቅላይ ቤተ ክህነት እስከ አጥቢያ ቤተክርስቲያን ድረስ ከካህናት ከምዕመናንና ከሰንበት ትምህርት ቤት ወጣቶች በተወጣጡ መዋቅሮች ነው። በዚህም አግባብ ይህን ታሳቢ ያደረገ አሳታፊ አሰራርን ማጠናከር ያስፈልጋል። ነገር ግን በርካታ ድክመቶች ጎልተው በመታየት እርስ በርሳችን በመገፋፋትና እውነትን ከማጋለጥ ይልቅ በፖለቲካና በአድርባይነትና በርካሽ ተወዳጅነት መውደቅ እየታየ ስለሆነ ከዚህ ውድቀት መነሳት እንደሚገባም ኮሚቴው አሳስቧል። ቅዱስ ሲኖዶስ ይህን ዘመኑን ያላጀና የሰነበተ ደዌ በመንፈስ ቅዱስ አጋዥነት ቆርጦ እንዲጥልና የተዘጋጀው ጥናትና አቅጣጫ ተቋሚ የመፍትሄ ሐሳብ በመሆኑ ለቅዱስ ቤተክርስቲያን ቀኖና ክብርና አንድነት ቅድሚያ በመስጠት እንዲጠቀምበት ግልጽና መርህን የተከተለ የምልመላ የምርጫና የምደባ ስርዓት ለመከተል የሚያስችለውን የጥናት ሰነድ የቅዱስ ሲኖዶስ ውሳኔ አርፎበት ተግባራዊ እንዲሆን በልጅነት መንፈስ እንጠይቃለንም ብለዋል። በተደራቢነት የተያዙ አህጉረ ስብከቶችና በቁጥራቸው ብዙ የሆኑ አድባራት ገዳማት ያሉ ቢሆንም እንኳን በፖለቲካ ምልመላ ግን ሊሳካ አይችልም ብለዋል። አህጉረ ስብከቶች ተገቢና ውጤታማ አገልግሎት መስጠት የሚያስችል መልኩ ተጨማሪ ኤጲስቆጶሳት ሹመት በቀረበው በመስፈርት መሰረት በቤተክርስቲያን አስተምሮና ህገ መሰረት እንዲከናወን እናሳስባለን። የቅዱስ ሲኖዶስ ምልዓተ ጉባኤ በውጫዊና በውስጣዊ ግፊት ከሲሞናዊነት እኩይ ተግባር ለውጥ ጠልና ጎታች በሆኑ አመላካች እንዳይያዝ በመጠንቀቅ ቤተክርስቲያንን የመጠበቅ መንፈሳዊ ግዴታን እንዲወጣ እንጠይቃለን ሲሉ የሰንበት ትምህርት ቤቶች አንድነትን አመልካቻቸውን አጠቃለዋል። ዜናው በዚያ በቃ።
ወደም ታርከ ተሉ ለግሬና ታወሰ አገሬ ትዝታሽ ለከሰ አገሬ ትዝታሽ ለከሰ የጎዳናው አፈር ተደርና ሸዋ
የሰኞ ግንቦት 7 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ልብ ሲያውቅ ገንፎ ያንቅ ዘረኛው አገዛዝ ማንነቱ ተጋልጦ እርቃኑን ወጥቷል። ይህን አልረዳ ብለው አሁንም ከይሲውን የወያኔ ኮሎኔል ሊደግፉ የተሰለፉት ጥቂቶች ዘረኞች ወይም ቀጥረኞች ብቻ ናቸው ማለት ምን ይችላልን? በዝገርም ደረጃ ሳይሆን ምንድነት ይችላል ብለን ማቅረብ የምንችለው ደግሞ የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ወያኔን ህጋዊ ብዬ ለምርጫ እንደፈለጉት አልመዘገብም ማለት አይሆናል። ኮሎኔሉ ይመዝገቡ ባይ ነው ወይስ በጎን አይሆንም በይ ብሎ ለብርቱካን እዝፈቷታል? ለነገሩ ወያኔዎቹ በደቡብ አፍሪካ ድርድር እንደ ድርጅት አልተካፈልንም ባይም ሆነዋል። ጌታቸው ረዳ አልወከለንም ሲሉስ ምን ማለት ነው? ማንነታቸውን የምናውቃቸው ተለውጠናል ብለው የያዙት አቋም የሚያዋጣቸው አይደለም። የኖረበትን የለመደበትን መቀየር እንደሚታሰበው ቀላል አይደለም። ነብር ቆዳውን አበሻ ጠባዩን መች በቀላሉ ሊቀየር ይቻለዋል እንደተባለውም ነው። በአገራችን ዜጎች በማንነታቸው ብቻ ከቤታቸው እየተፈናቀሉ መንደር አዳሪ እየሆኑ ናቸው። የዚህ መከራና ተጨባጭ ሰቆቃ በበቂ እየተነገረንም አይደለም። ቤታቸው በላያቸው ላይ እየፈረሰ ህፃናት እናቶች መከራቸው ያነሰ መሰል እየተገደሉም ናቸው። በጌዲዮ የተበደሉትን አዲስ አበባዎች እያጀቡ ናቸው ማለትም እንችላለን። በአጣዬ ማጀቴም የተሰቃዩትን ዘረኛው አገዛዝ የጨካኝ ጨካኝ አውሪ ሆኖ በህዝብ ላይ የሚፈጽመው በደልና መከራ መረን የለቀቀ ነው። በዚህ ላይ የከፋ ደረጃ የደረሰው የኑሮ ውድነት አለ። በደፈናው ሳይሆን በዝርዝር ሲቀርብ ህዝባችን መሸከም ያለበት ቀንበር ግልጽ ይሆናል። ዛሬ በኢትዮጵያ ማንም የደሞዝ ጭማሪ ባላገኘበት ቃሪያ በኪሎ 13 ብር ሲሆን ሽንኩርት 30 ብር ገብቷል። ቲማቲም 25 ድንች 18 ብር ፎሶሊያ 60 ብር ነው። ነጭ ሽንኩርት በኪሎ 100 ብር ሽምብራና ባቄላ 60 ብር ስንዴም 60 ብር በኪሎ ያበሻ አንድ እንቁላል 14 ብር ዘይት 5 ሊትር 980 ብር ሽሮ 100 ብር ሆኗል። ጤፍ ነጩ 90 ብር በኪሎ ሲሆን ቀዩ 85 ብር ነው። ሎሚ 55 ብር ሲገባ ካሮት 37 ብር ነው። ደሃው ምን በምን ገዝቶ በልቶ እንደሚያድር ያሳስባል ያስጨንቃል። ከበርቴውና የዛሬ ተረኞች ግን አሁንም ጮማ ይቆርጣሉ። በሸራተንና ሌሎች ሆቴሎች የፈረንጅ ውድ ካቪያርና ምግቦችን ይወጥቃሉ። በመጪው ክረምት ግን ሰለባ የሚሆኑ መጠለያና ምግብ አልባ ዜጎችን ለስቃይ ይዳርጋሉ። ፍጅትና ዘር ማጥፋት አስከፊ ዘመቻቸውም እንደቀጠለ ነው። ጸረ አማራ የዘር ማጥፋት ዘመቻቸው እንደማይሳካ ግልጽ ቢሆንም ተገንዝበው አላቋረጡም። እየገፉበት ናቸውና አማራውም አገር ወዳዱም የያዘውን ቆራጥ ተጋድሎ በመግፋት ትጥቁንና አንድነቱን በማጠናከር ዘረኛውን አገዛዝ ለማደባየት ዝግጁ መሆን አለበት። ይህን በተመለከተ ኢትዮጵያዊ ኃይሎች አንድነታቸውን እውን ማድረግ ግዴታቸው ነው። መለስተኛ ልዩነቶቻቸውን አስወግደው ለሀገር ለኢትዮጵያ ሲሉ በአንድነት ለወሳኙ ፍልሚያ ዝግጁ ሊሆኑ ይገባል። በዚህም መሰረት ኢሃፓ በበኩሉ የህብረት ጥሪውን ሲያስተላልፍ ሲያሰማ ቆይቷል። ለኢትዮጵያ ስንል ቁርሾ ቅራኔን ትተን እናብር በዋና ጠላቶቻችን ላይ ባይ ነው። ከወዳምና አድርባዎች እንራቅና ለሀገር ማዳኑ ትግል አለና እንበል ባይም ነው። በሁለገቡ ትግል ሳናወላውል እንሰለፍ ባይ ነው። አጉል እርቅ ለሚሉት ጆሮ መስጠት ሳይሆን ዋና ጠላቶች ላይ መረባረብን ማስቀደም ነው ያለብን። ዘረኞቹ ተባብረው ኢትዮጵያን ሊያጠፉ ተነስተዋል ቋምጠዋል። ፉርሽ የሆነ የገዳ ባንዲራቸውን አውለብልበው ሊተክሉብን ተነስተዋል። ይህን ማምከን ማክሸፍ ይገባናል። ለመሆኑ ታሪክ አዋቂ ነን ባዮቹ ምሁሮች የት ገብተው ነው ያሳ ዝርያ ነን ባዮቹ መሳቂያ ምሁሮች እነ ሕዝቅኤል የመድረቅ አጫፋሪ የሆኑብን? ዘረኝነት ይወገድ፣ ትግላችን ይፋፋም ይቀጥል።
Yonder fikir fitrah ጨምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት መስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያወጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት ዓመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ፣ በጸረ ኢትዮጵያነቱ፣ በጸረ ህዝብነቱ፣ በውሸታምነቱ፣ በህዝብ ንቀቱ አቻ ያልተገኘለት ፈላጭ ቆራጭ መሆኑ ዛሬ ክርክርን የሚያስከፍት ጉዳይ እንዳልሆነ ተግባሩም ሆነ አንደበቱ እየመሰከረበት ነው። በሺዎች የሚቆጠሩ አማራዎች በወለጋ፣ በደራ፣ በሸንኮራና አጣዬ መንግስታዊ መዋቅሮችን አሳታፊ ባደረገ ሁኔታ ከተፈጸመው ጭፍጨፋ በኋላ በርካታ ውሸቶችን በገጸ በረከትነት እያቀረበልን ይገኛል። ኮሎኔሉ በንጹሃን ደም ሰክሯል፣ የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጢ ቆጡን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ኢያፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያን ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ድንቆሮች ናችሁ ቢለን የተሻለ ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳት ከሆነ አብይ ብልጽግና ብልጽግና አብይ ሆኖ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ላለማመን እየከበደኝ መጥቷል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጠዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ የአገሪቱ ተጨባጭ ሁኔታ የግድ ከሚለው የሽግግር መንግስት ምስረታ ጥያቄ ላይ ሲያበይዝ ተደምጠዋል። የሽግግር መንግስት ምስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 ዓመታት ተጠይቋል፣ ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየን እንዲሉ አፈዘበት ተሳለቀበትም። ኮሎኔሉ በዚህ የሽግግር መንግስት ምስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያውቁም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለጊዜው ለዚህ ጨቅላ አባባሉ የተናገረው ሁሉ አዋቂ፣ ዝም ያለው ሁሉ መሀይም አይምሰልህ ከማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት ምስረታ ጥያቄ አዎ 50 ዓመታትን አስቆጥሯል። ከንጉሳዊው አገዛዝ ውድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር፣ ዛሬም ነው። የሽግግር መንግስት ምስረታ ጥያቄ በዚያን ዘመን የተነሳው የወቅቱ የአገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን የአገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉስ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሬት ከበርቴዎች አገር ስለነበረች ብዙሃን ህዝብ ድሃና የባለርስቶች ጭሰኛ ስለነበር የዲሞክራሲ ባህልና ዲሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዲሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዲሞክራሲና ዲሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት መስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋርያዎቹ እኛንን ብለው በመሳሪያ ኃይል የን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቅጥ ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደኢህዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይጥ ብትሄድ ብቅድ የምትበላው አይጥ መጣች ከሚሉት አባባል ጋር የአምሳ ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዲሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥጧል። መንግስት የመንግስትነት ባህሪው ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣምባሩ የጠፋ ያገራችንን ሁኔታ በመለወት የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዲሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት መስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ሊያጤነው ይገባል። የሽግግር መንግስት መስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈጥረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ህልውና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት መስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት መስረታ ለምን እንታገልለታለን? ለምንስ ኢትዮጵያና የልጆቿ ህልውና ማስጠበቂያ ነው ይባላል? ለምንስ ወደ ዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቅርባቸው። እነሆ፣ አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቅፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት መስረታን የግድ የሚል መሆኑን መረዳትና ማጤን ይገባል። ሁለት፣ የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዲሞክራሲ መሆኑን እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዲሞክራሲና የዲሞክራሲ ባህል ባጥሙ እንዲደፋ አድርጎታል። ዲሞክራሲና የዲሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚከድበት ጎዳና ነው። በግማሽ ምዕተ ዓመታት የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት፣ ኢህአዴግ ለ27 ዓመታት፣ ብልጽግና ለ4 ዓመታት በገዥነት ሲቆዩ የአክታታችነትና የአሳታፊነት በርን ከርችመው ነው። ይህ አይነት አገዛዝ ጸረ ዲሞክራሲ ተብሎ ብቻ የሚቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከ ማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት በአስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ፣ በሀገራችን ኢትዮጵያ እጅግ የተዛባና ፈር የለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለውም የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዲሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታን ማሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙንም ይጨምራልና የሽግግር መንግስት ምስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ፣ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርስ ተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የሰነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞ፣ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በስቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ፣ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዴሞክራሲና የዴሞክራሲ ባህል በሁሉም የልማትና አገልግሎት ሰጭ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካው አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት ምስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ እየተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ፣ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት ምስረታን ወቅታዊነትና ተገቢነትን ያመላክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉን አገዛዙ እንደፈጸሟቸው ወንጀሎችና የዘርፍ ጅት ተግባራት ከሆነ አራት አመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከሚያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያ ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም፣ በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደራጅ፣ እንታገል፣ ያለ ጥርጥር እናቸንፋለን።
ጠብቃለን ከአሳይ ፍጹም ስላት ያለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ ያግራችን መሬት ቀቦ ሲኮማተር ጎሳን ያጋጨ ልቅትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳ ወያሬን ለመጥፋት አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በስየል ተሰቃይቶ ደሙ በገፍ ሲፈስ ውድ ህይወት ገብሮ ትዕቢተኛውን ውያኔ ባስጡን ሲደፋው በትግሉ ሰባብሮ ባዕዳን በምስጢር ያሰለጠኑትን አሰርገው ገብተው የሆር ተቃዋሚ ጠባብ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ የወደፊ ዘረኞች ነሰው በላያችን ባይናችን እያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስርዓት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህል ውሃ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሾ ተቃሚው ከርቶ እጁ ሰጥቷል። አንድ ያፋርቻ ከህዝብ ወግኖ ቆሟል። በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባይ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተሎ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ያመጽ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋልጠን ወያኔ ያደግን ዘረኛ ባንዳውን ዶጋ መድ አድርገን እናሸንፋለን።
አድማጮቻችን በማስከተል ህይወት አሰፋ የላኩልንን ጽሑፍ የመጀመሪያውን ክፍል እናሰማለን። ለከት ያጣ የዋህነት ውሎ አድሮ ጅልነት ከህይወት አሰፋ ክፍል 1 የታያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖር ነው ክስተት ሲሆን ይሄን ሐሳቤን ያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንንም ያጣዋል ብዬ አልገመተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጸሙት በደል አለ ማለት ከቶውንም አይቻለም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነት ውስጥ ሲጸርጹ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን የደረሰበት ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶ ኖርነው የከፉ ልማድ የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው ይኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጧጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩአትን ሀገር የተማሩ መሃይምናን አጠፋዋት እንደተባለውም ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ የወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየሁም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጊያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና አምባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። የብቻም አይደለም ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ ባምባገነኖች ሰንሰለት ተጠፍንጎ ባስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ ያምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ ያሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን ያያት የቅድማያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነት ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢቀሰቀሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስርዓት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነገር ያካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገነዋል። ምን ያህል እንደሚያሳፍርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ለአምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃርት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮዎችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ እልፍ አእላፍ የዜጋ ህይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስረ መሰረቱ ደግሞ የኛ ለከት ያጣ መወላወልና ሀቅን በቅጦ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርንም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያም አለ ይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍራት ልክፍት ተይዛ በጋራ ያጠፋናት መሆኑን ከወዲሁ ማጤነን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገራት ፍየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍ ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በውርደት ሊያፈርሷት እንደሚቃትቱት ነፍጣንጎሎች ሳይሆን እጥብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘዋል መሆኑን የሚያውቅ ያውቃል ይከተላል። ትንሣኤ አስታውሽኝ። ከሕይወት አሰፋ። ዚያማዶ አገር ዚያማዶ ሰፈር ከጉራንጉር መሬት ከዚያ ከፈረፈር ጉድጓድ ከዋሻው ከቀበሮ ጎደ አለ ኃይለኛ ድምጽ ለህዝብ የነጎደ እጅግ አስገምጋሚ እጅግ የሚጓደድ የክረምት ብራቅ የሐምሌ ነጎድጓድ ካለት ግምብ የጠና ኃይለኛ ድምጽ አለ ቃሉ ባገር ናይቶ እርሱ ግን በጉድጓድ ውስጥ ሆኖ ያበራል። ድምጹ ነጎድጓድ ነው ትንሣኤን ይጠራል። ሳይቀርባለች አትሰናከሉ በርቱ ሲል ሰማሁት አበባይ ነው ሁሉ። አዎ አብራሽ ተጣራች አምራ ከልባ ወያቤት እንበላት እስኪ ረፍቀልባ መቼም የርሷ ነገር ዞትር አይታክታት ጨለማው እስር ቤት ጉድጓዱ አይመክታት አሁንም ሀያል ነው የመንፈሷ ብርታት። አዎ በደኑ አርባ ጉጉ አሶሳና ወተር ኃያል ነው የእርሷ ድምጽ ይጣራል ዘወትር ልሳኑ ከባድ ነው ያች አበራሽ በርታ ሰውየው ጸግሽ ነው። ይብላኝ ላላወቀው ድምጹ እንዲያስ ይጣራ ግንብ እንኳ ይንዳል እንኳን የቤት ጣራ። ያላወቁት ሞቱ ሳያውቁት ነካክተው ላይቀር ሲኦል ገቧት እርሱን ጉድጓድ ትተው። እኔስ ሳሌት አልኩት ጨርቁን አደግድጌ አበባ አይነ ሁሉ ዘሩ ጋር አድጌ ጸግዬ ልሳን አነቃኝ ቅኔህ ልቤ ገብቶ ዘምሯል ዘመረ በህብር ጎልብቶ። ብዕርህ ኅብር ነች ቀለም አይወስናት ተራራና ጉድጓድ ወሰን አይከልላት። ከቶ ጸግዬዋ ከምድር ነች ከሰማይ ከቶ ማን ፈጠራት። ብዕርህ አትነጥፍ ልሳኑ አይሰለቻት ማሻሻያ አትፈልግ ለበጣ አይሰለቻት ለንግግሩ እንደው አበራሽ አለቻት። አበራሽ የኔ እህት ውስጤ ያመለከሽ ከቶ በልቤ ውስጥ በየትኛው አለሽ የትኛውን መረጥሽ ንገሪኝ በሞቴ የት ነው የተቀመጥሽ። ሕያው ነው ጽናትሽ ትግልሽ ወሰን የለው ሺህ ሰራዊት መርቷል እርሱን ማንን በለው። አዎ ማንን በለው ስሙን ስመጠት አልቻልኩም አበር የኔ መቤት ከቶን ያልደፈርኩም። እልፍ ሺህ ሰራዊት የመራ መብራትሽ አሁንም ጉድጓድ ውስጥ ያዛል ጌትነትሽ ቃልሽ ያው ሆኖ ቋያ ትኩሳት ነው ትግልሽ ባገር ገኖ። እኔም ተከተልኩሽ ሕይወት ቃሏን ሰጠች ከዚያ ትንታግ ልሳን መች ከቶ አመለጠች። የያዙሽ ተያዙ ሞተው ሲኦል ገቡ በቶን እሳት አመድ ያው ተንገበገቡ። አንቺ ግን ምስራቃዊት ጮራ የሰሜን ከዋክብት ውድ ኢትዮጵያዊት ነሽ የጭቁን ሕዝብ ሀብት። ስለዚህ አደራ የኔ እህት እኔን እንዳትረሽኝ ተረክቤሻለሁ የትንሣኤ አስታውሽኝ።